Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተዘጋጀውን የአዋጅ ረቂቅ አስመልክቶ ውይይት ለማድረግ በሕግና ፍትሕ ጉዳዮችና በከተማ ጉዳዮች ቋሚ ኮሚቴ ተጠርቶ የነበረው የሕዝብ ተወካዮች ምክር ቤት ስብሰባ አባላቱ በሀገሪቱ ቅድሚያ ሊሰጠው የሚገባ አንገብጋቢ ጉዳይ እያለ በዚህ ላይ አንወያይም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ መተላለፉን የፓርላማው አባላት ለአሜሪካ ድምፅ ገልጸዋል። ሙሉ ዘገባውን ከዜናዎቹ በኋላ እናቀርባለን።
ጤና ይስጥልን፣ እንደምናመሽታችኋል የተከበራችሁ አድማጮቻችን። የዛሬ አርብ ታህሳስ 13 2010 ዓ.ም ምሽት አስተናጋጆቻችሁ ቆንጂት ታዬና
ሰለሞን ክፍሌ እንሆናለን። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። አሁን በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ።
የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን አዲስ የተኩስ አቁም ውል ተፈራርመዋል። ስምምነት የተደረሰው ኢትዮጵያ ውስጥ ሲሆን እንደ አውሮፓውያን አቆጣጠር በ2015 ዓ.ም በከፍተኛ ደረጃ በተካሄደ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ መሆኑ ተገልጿል። ታዛቢዎችና የጉዳዩ ቅርብ ባለቤቶች የዚህ ስምምነት ዘላቂነቱ እንዳሳሰባቸው ታውቋል። ዘላቂ ሆነም አልሆነም ግን ይህ አሁን የተደረሰው የተኩስ አቁም ውል ስራ ላይ የሚውለው በአሁኑ በፈረንጆቹ የገና በዓል ዋዜማ እንደሆነ ተነግሯል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን እናቀርባለን።
የአፍሪካ ህብረት የሶማሊያ ተልእኮ አሚሶም የአልሻባብ ታጣቂዎችን ድል ለመምታትና የሀገሪቱን ጸጥታ ኃላፊነት ለሶማሊያ ብሔራዊ ጦር ሰራዊት ለማስረከብ በአስቸኳይ አስተማማኝ የገንዘብ ድጋፍ እንደሚያስፈልገው አስታውቋል። የአሚሶም አዛዥ ፍራንሲስኮ ማዳየራ ይህን ጥሪ ያቀረቡት ትላንት ናይሮቢ ውስጥ በሰጡት ቃል ነው።
በቅርቡ ከስልጣናቸው የተሰናበቱት የዚምባብዌ ፕሬዚደንት ሮበርት ሙጋቤ ከእርሻ መሬቶቻቸው ወይም ከየሁዳዳቸው ካበረሯቸው ነጮቹ ገበሬዎች መካከል የመጀመሪያው ትናንትና ሐሙስ ወደ መሬታቸው ተመልሰዋል። ሮበርት ስማርት ከዋና ከተማዋ ከሐራሬ በስተ ምስራቅ 200 ኪሎ ሜትር ርቀት ላይ ሌስበሪ በሚባል ስፍራ ወዳለው የእርሻ ቦታቸው ሲሄዱ የጦር ሰራዊት አባል የሆነ አጃቢም እንዳገኙን የተገለጠው። እሳቸው አጃቢ ጠይቀው ሳይሆን ወታደሩ ባጠገባቸው በመኪና ሲያልፍ እርዳታ ይፈልጉ ይሆን ብሎ ጠይቆ አጅቧቸው እንደሄደ ነው የተነገረው። ሮበርት ስማርት ሲደርሱ በሁዳዱ ላይ ለበርካታ ትውልዶች ይሰሩ የነበሩና እነሱም ከነጩ ገበሬ ጋር አብረው ከመሬቱ ተባረው የነበሩ ጥቁሮቹ ገበሬዎች እያለቀሱ የሞቀ አቀባበል አድርገውላቸዋል ተብሏል። አዲሱ የዚምባብዌ ፕሬዚደንት ኤመርሰን ምናንጋጓ በአንድ ወቅት ባለጸጋ የነበረችውን ሀገር ኢኮኖሚ እንዲያገግም ይረዳል በማለት አንዳንዶቹን የቀደሙትን ፕሬዚደንት ሮበርት ሙጋቤን የመሬት ይዞታ ለውጥ እርምጃዎች እሰርዛለሁ ሲሉ ቃል መግባታቸው የሚዘነጋ አይደለም።
ኮንጎ ዲሞክራሲያዊት ሪፑብሊክ ኢቱሪ ክፍለ ሀገር ውስጥ በተለያዩ ማኅበረሰቦች መካከል ካገረሸው ብጥብጥ በመሸሽ በሺዎች የተቆጠረ ሕዝብ እየተሰደደ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ገልጿል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ኢየሩሳሌምን በእስራኤል ዋና ከተማነት በመቀበል እውቅና ሰጥታ ኤምባሲዋን ወደዚያ ለማዛወር የደረሰችበትን አቋም የተባበሩት መንግስታት ጠቅላላ ጉባኤ በከፍተኛ የድምጽ ብልጫ የተቃውሞ ውሳኔ ያሳልፈውበታል። ጄፍ ከስተር አጭር ዘገባ አዘጋጅቷል። ሰሎሞን ክፍሌ ያቀርበዋል።
የትላንቱ የዓለሙ ድርጅት አስቸኳይ ጠቅላላ ጉባኤ በፍልስጤማውያኑ የተጠራው ግብፅ ባቀረበችው ሐሳብ ላይ ድምፅ ይሰጥበት በሚል ነበር። ድምፅ ከመሰጠቱ ጥቂት ጊዜ አስቀድሞ በተባበሩት መንግሥታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ማስጠንቀቂያ ሰጥተው ነበር።
ዩናይትድ ስቴትስ ዊል ሪሜምበር ዚስ ዴይ ኢን ዊች ኢት ዋዝ ሲንግልድ አውት for attack in the General Assembly for the very act.
United States እንደ አንድ ሉዓላዊ መንግስት መብቶቿን ለማስከበር በመሞከሯ በዚህ ጠቅላላ ጉባኤ ላይ ተነጥላ ለጥቃት የተጋለጠችበትን ይህን የዛሬውን ቀን ታስታውሳለች። ለዓለሙ ድርጅት ግዙፉን ገንዘብ እንድናዋጣ እንደገና በመንጠይቅበት ጊዜ የሆነውን እናስታውሳለን። ሌሎች ብዙ ሀገሮች እንደቀድመው ለጥቅማቸው ሲሉ የኛን ርዳታ በሚሹበት ጊዜ እናስታውሳለን።
የእስራኤሉ አምባሳደር ዳኒ ዳንንም ውሳኔውን አውግዘው ድጋፍ የሰጡትን ሁሉ የፍልስጤም አሻንጉሊቶች ሲሉ ተችተዋል። 128 ሀገሮች እርምጃውን ደግፈዋል። 9 ሲቃወሙት 35 ሀገሮች ድምጽ ከመስጠት ተቆጥበዋል። በራማላ የፍልስጤም የሰላም ተደራዳሪ ሳይብ ኤረካት በጽፈት ቤታቸው ሆነው በኒውዮርክ የተካሄደውን የድምጽ አሰጣጥ ሂደት ተከታትለዋል። በዩናይትድ ስቴትስ የተካሄዱትን የማስጠንቀቂያና ማስፈራሪያ ዛቻዎች አውግዘው የተላለፈው ውሳኔ ለሰላሙ ጥረት ድል ነው ብለዋል።
This is a day that history will record. History will register.
ታሪክ ይህን ቀን ለዓለም አቀፉ ሕግ ለሰብአዊ መብቶችና ለፍትህ ከፍተኛ ድል የተገኘበት አድርጎ ይመዘግበዋል። ዓለም አቀፉ ማህበረሰብ እስራኤልና ፍልስጤማውያን ጎን ለጎን እኩል ህልውናቸው የተከበረ ሁለት አገሮች መስረተው መኖሩ ለወሰደው አቋም ይህ ቀን የድል ቀን ነው።
በተባበሩት መንግስታት ጠቅላላ ጉባኤ በድምጽ ብልጫ የሚያልፉ ውሳኔዎች ግን እንደ ጸጥታው ምክር ቤት ህጋዊ አሳሪነት የላቸውም።
አፍጋኒስታን ደቡባዊዋ ካንዳሃር ክፍለ ሀገር ውስጥ ዛሬ አርብ ማለዳ አንድ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 6 ፖሊሶች ገደለ፣ ሌሎች 10 ደግሞ ማቅሰሉን የሀገሪቱ ባለስልጣናት ተናግረዋል። አጥፍቶ ጠፊው ፈንጂ ባጨቀበት ወታደራዊ ተሽከርካሪ ማይዋንድ ወረዳ የሚገኝ ፖሊስ ጣቢያ ውስጥ ተንደርድሮ ገብቶ ሲያበቃ ጥቃቱን እንዳደረሰ ነው ባለስልጣናቱ የገለጹት። ታሊባን እኔ ነኝ ይህን ያረኩ ብሎ ወዲያውኑ ኃላፊነት ወስዷል። የዛሬው ጥቃት የደረሰው ታዲያ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ አስቀድሞ ይፋ ያልሆነ ጉብኝት አድርገው በአፍጋኒስታን ማለት ነው ባግራም የአየር ኃይል ጦር ሰፈር ላይ ለአሜሪካውያን ወታደሮች ንግግር በማድረግ ካመሰገኑ ከጥቂት ሰዓታት በኋላ መሆኑ ነው። ፕሬዚደንት ትራምፕ በነሐሴ ወር ይፋ ያደረጉት አዲሱ የአፍጋኒስታን ስትራቴጂ ሀገሪቱ ላይ እርምጃ ያስመዘገበ ነው ሲሉም ምክትል ፕሬዚደንቱ ተናግረዋል። ማይክ ፔንስ ቀደም ብለው ከአፍጋኒስታን ፕሬዚደንት አሽራፍ አልጋኒ እና ዋናው የመንግስቱ ስራ አስፈጻሚ አብዱላ ጋር ተገናኝተው ስለ ዩናይትድ ስቴትስ የአፍጋን ስትራቴጂና ስለ ሁለቱ ሀገሮች ትብብር ውይይት አድርገዋል።
በመጨረሻም በኢራን የሚደገፉት የየመን ሁቲ አማጽያን በዚህ ሳምንት በሳውዲ አረቢያ ንጉሳዊ ቤተ መንግስት ላይ በተወንጫፊ ሚሳይል ያደረሱትን ጥቃት ዋይት ሃውስ አጥብቆ አውግዟል። ዩናይትድ ስቴትስ ይህ የኋለኛው የሚሳኤል ጥቃቱ ኢላማ ያደረገው የሳውዲውን ንጉሥ ሳልማን ቢን አብዱልአዚዝን ቢን ሳልማንን መኖሪያ ቤተ መንግሥት መሆኑን አመልክታለች። ትላንት ሐሙስ የዋይት ሃውስ ቃል አቀባይ ሳርሃ ካቢ ሳንደርስ የተባበሩት መንግሥታት ድርጅት ኢራንን የጸጥታ ጥበቃው ምክር ቤት የመንን አስመልክቶ ያስተላለፈውን ውሳኔ በመጣሷ በተጠያቂነት እንዲይዛት አሳስበዋል። ኢራን ሁቲዎቹን ታስታጥቃለች መባሏን እንጂ መርዳቷን አታስተባብልም። ለሰዓቱ ያለን ዜና በዚሁ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች አንድ ሁለቱን ከወዲሁ ብናስተዋውቅ።
Well, I regret that the power was concentrated in the hands of one small group when it should have been it was a great opportunity to establish a real democracy there.
ስልጣኑ በአንድ አናሳ ቡድን እጅ ውስጥ ተጠቃሎ መግባቱ ያሳዝነኛል። እዚያ እውነተኛ ዲሞክራሲን ለማስፈን ታላቅ ድል ነበር። በተለይ እንደዚያ ጨቋኝ ከነበረው የመንግስቱ አገዛዝ በኋላ የተፈጠረው ታላቅ አጋጣሚ ነበር። ብዙ ድጋፍም ነበረው። ይሁን እንጂ ስልጣኑን በወታደራዊ ኃይል የተቆጣጠሩት ሰዎች የወሰኑት ሌላ ሆነ። የምጣኔ ሀብት ስልጣንም የፖለቲካ ስልጣንም የማያጋራ የአናሳዎችን አገዛዝ ለማስፈን ወሰኑ።
የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር የአምባሳደር ሀርማን ኮህንን ድምፅ ነው የሰማችሁት። ለህዝባዊ ወያነ ሀርነት ትግራይ ህወሀት መሪዎች ምክር አዘል መልእክት ካስተላለፉበት የተቀነጨበ ነው። ሙሉ ውይይቱ እየተቀነባበረ ነው፣ በምሽቱ ዝግጅታችን ይቀርባል።
በኦሮሞና በሶማሌ መካከል አሁንም ያልበረደ ሁለቱ ህዝቦች ጎሳን ለይቶ ልዩነትን ፈጥሮ ያደረጉትና መነሻ የሆነ ነገር ሳይሆን ለፖለቲካ ፍጆታ ተብሎ ሲደረግ ቆይቷል።
የአንድነት ጉዳይ፣ የዜግነት ጉዳይ ቦታ እንዳይኖረው ስለተደረገ ህዝቡ ሀገራዊ ማንነቱ ላይ አንድ የሚያደርገው ነገር ላይ ትኩረት እንዳያደርግ ተደርጎ የመጣ ግጭት ነው።
በተከታታይ የሰማችኋቸው አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊና አቶ ልደቱ አያሌው የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤት አባል ናቸው። ስለ ኢትዮጵያ ወቅታዊ ሁኔታ ከተናገሩት የተወሰደ ነው። የዚህ ውይይትም ተዘጋጅቷል፣ በሁለተኛው አጋማሽ ፕሮግራማችን ይቀርባል። አሁን ወደ ቀጣዩ የመጽሔት ርዕስ እንሸጋገራለን። የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተዘጋጀን የአዋጅ ረቂቅ አስመልክቶ ውይይት ለማድረግ በሕግና ፍትሕ ጉዳዮችና በከተማ ጉዳዮች ቋሚ ኮሚቴ ተጠርቶ የነበረው የሕዝብ ተወካዮች ምክር ቤት ስብሰባ አባላቱ በሀገሪቱ ቅድሚያ ሊሰጠው የሚገባ አንገብጋቢ ጉዳይ እያለ በዚህ ላይ አንወያይም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ መተላለፉን የፓርላማው አባላት ለአሜሪካ ድምፅ ገልጸዋል። በተጨማሪም የአዋጁ ረቂቅ በሕዝብ ውይይት ሳይደረግበት ሊጸድቅ አይገባም ተብሏል። ከቋሚ ኮሚቴዎቹ ሰብሳቢ አንዱ ጥያቄው ተገቢ በመሆኑ ውይይቱ ለሌላ ጊዜ ተላልፏል ብለዋል። ጽዮን ግርማ ዝርዝር አላት።
የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም በተመለከተ የተረቀቀው ረቂቅ አዋጅ ከሚኒስትሮች ምክር ቤት ወደ ሕዝብ ተወካዮች ምክር ቤት የተመራው በ2009 ዓ.ም መጨረሻ ላይ ነበር። ምክር ቤቱም ለሕግና ፍትህ ጉዳዮችና በተባባሪነት ደግሞ ለከተማ ልማት ቋሚ ኮሚቴ መርቶት በይደር ነበር እስካሁን የቆየው። የምክር ቤት አባላቱ ለአሜሪካ ድምፅ እንደተናገሩት ዛሬ አርብ ታህሳስ 13 2009 ዓ.ም የተጠራው ውይይት ከቀደሙት የቀጠለና በቋሚ ኮሚቴዎቹ አማካኝነት ለይፋዊ ውይይት የተጠራ ስብሰባ ነበር። ኦህዴድን ከምዕራብ ሐረርጌ ሀብሮ ወረዳ ወክለው በምክር ቤቱ የሚገኙት ወይዘሮ ኪሚያ ጁንዲ ለአሜሪካ ድምፅ እንደተናገሩት አባላቱ ሁለት ምክንያቶችን ጠቅሰው ውይይቱ ሊቀጥል አይገባም በማለታቸው ውይይቱ ተቋርጦ ላልተወሰነ ጊዜ ተራዝሟል። አንደኛው ምክንያት በረቂቅ አዋጁ ላይ ሕዝብና የሚመለከታቸው አካላት በሙሉ ሊወያዩበት ይገባል የሚል ነው።
ሁለተኛው ደግሞ በዋናነት አሁን ያለንበት ሁኔታ በተለይ በኦሮሚያ ክልል ውስጥ አሁን ያለው ሂደት ህዝብ ተፈናቅሎ ግማሽ ሚሊዮን ህዝብ መሬት ላይ ውጭ ቁጭ ብሏል። በየቀኑ ሰዎች እየሞቱ ነው። አሁንም ቢሆን ችግሮች አልተቋረጡም እና በአንገብጋቢነትና አዋጁ አስፈላጊ ሆኖ ቢታመንበትም ከተመራም ጊዜ ወስዷል። ሆኖም ግን በአሁን ጊዜ ውስጥ ቅድሚያ የሚሰጠው ዋናው የሰላም ጉዳይና የተጎዳው ህዝብ ጉዳይ መሆን እንዳለበት ከቤቱ አስተያየቶች ተሰጥተዋል። በዚህ መልክ ጥያቄው ቀረበ በኋላ ነው። ሌላው ደግሞ ውይይቱ መቀጠል አለበት የሚል አስተያየቶችን ተጽባርቆ ነበረ። ሆኖም ግን አሁን ሂደቱንም ተከትሎ መወያየት ያለበት አካላቶችም ከተወያዩበት በኋላ የራሳቸውን ግብዓት ከሰጡ በኋላ በየደረጃው ያለው የህብረተሰብ ክፍል ውይይት አካሂዶበት ለግብዓት ከተወሰደ በኋላ ለምክር ቤት አባላትም ቀርቦ የምክር ቤት አባላትም ውይይት እንደሚያደርጉበት ተስማምተንበታል።
99% የገዢው ፓርቲ አባላትን የያዘው 547 መቀመጫዎች ያሉት የኢትዮጵያው ምክር ቤት ኦሮሚያ ክልል 178 መቀመጫ፣ አማራ ክልል 134፣ የደቡብ ብሔር ብሔረሰቦችና ህዝቦች 108፣ ትግራይ ክልል 37፣ አዲስ አበባ 23 እና ቀሪው 67 ደግሞ በአጋር ድርጅቶቹ የተያዘ ነው። ይህ ምክር ቤትና አባላቱ ከዚህ ቀደም እጅ ከመውጣት ባለፈ የሚፈይደው ነገር የለም በሚል ለትችት የተጋለጠ ምክር ቤት ሆኖ መቆየቱ ይታወሳል። የምክር ቤቱ የከተማ ልማት ቤቶችና ኮንስትራክሽን ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ፉፋ ድልጌሳ የዛሬውን ስብሰባ ከጠሩት ኮሚቴዎቹ የአንዱ ተወካይ ሲሆኑ በጉዳዩ ዙሪያ ማምሻውን አነጋግሬያቸዋለሁ።
ያ ወቅት የተነሱ ጉዳዮች ምንድነው? አዋጁ ኢዝበር ተወያየበትምና እዝም ወያየት አለበት የሚል ጥያቄ ተነስቶ ነበር። ቋሚ ኮሚቴ አባላትም አቋምም ይሄ ነበር። ከዚህ ጋር ተወያየበት አዋጅ ወይም ረቂቅ አዋጅ ነው ሊጠቅ አይችልም። ስለዚህ እዝም ወያየት የግድ ነው። የምመጣ ረቂቅ አዋጅ ላይ እዝም ወያየት አለበት፣ የህዝቡን ተጠቃሚነት የሚያረጋግጥ መሆን አለበት የሚል ቋሚ ኮሚቴ አባላትም ቋሚ ኮሚቴ እንደ ቋሚ ኮሚቴ አቋም ይዞ የህዝብ ወይት ማድረግ አለበት የሚል ላይ ደርሰን ነበር። በዚህ መሰረት ዛሬ ሂሪንግ ጠራም ማለት ነው። ከዚህ ቀጥሎ ያለው ፕሮሲጀሩ ሂሪንግ ነው። የህዝብ ይፋዊ ውይይት ማለት ነው። ዛሬ የህዝብ ይፋዊ ውይይት በዚህ መሰረት ዛሬ ጠርተን ነበር። በዚህ ይፋዊ ውይይት ላይ የተነሳው ምንድን ነው? እዛ ተወያዩበትምና ሂሪንጉ ከአካሄደ በኋላ እዚህ ሳይወያዩበት ይህ አዋጅ ይጸድቃል የሚል ባለድርሻ አካላት ያላቸው ስጋት ነው ያቀረቡ ዛሬ ማለት ነው።
ያነጋገርናቸው የህዝብ ተወካዮች ምክር ቤት አባላት ግን ከተነሱ ጥያቄዎች አንዱ ቅድሚያ ሊሰጣቸው የሚገባ አንገብጋቢ ጉዳዮች አሉ። ከነሱም አንዱ እንደ መፈናቀል፣ ሞት የመሳሰሉ ነገሮች በኢትዮጵያ እየተከሰቱ ነው እና እነሱ ቅድሚያ ሊያገኙ ይገባል የሚልም ሀሳብ ማንሳታቸውን ገልጸውልናል።
በእርግጥ ያለ ጉዳይ ትክክል ነው። ቅድማ መሰጠት የነበረበት ያለው ጉዳይ ላይ ነው። ህዝቡ ተፈናቅለዋል። ሞት የተደረገበት ሁኔታዎች ይኖራሉ። የተለያዩ ጉዳዮች በሀገራችን ውስጥ ያለው ጉዳይ ትክክል ነው። አጀንዳ ወቅታዊ ነው ወይስ ወቅታዊ አይደለም የምለው ነገር ሌላ ጉዳዩ ነው። ቢቆይ ጥሩ ነበር እኔ የምለው ማለት ነው። አንዱ የህዝብ ጥያቄ ይሄ ስለሆነ በፍጥነት እኛ ጋም ስለቆየ የህዝብ ይፋ ውይይት ተደርጎ እንዲጸድቅ ምክር ቤቱ ስለፈለገ ነው ወደዚህ ወደ ሂሪንግ የገባ ነው። አዎ፣ ወደ ሂሪንግ ስንገባ የባለድርሻ አካላትና ወደ ሂሪንግ ተሳታፊዎች ባለድርሻ አካላት ያቀረቡት ሀሳብ ትክክል ስለሆነ ይህንን ተቀብለን ለወደፊቱ የህዝብ ውይይት ካደረግን በኋላ ይፋ ውይይት አድርገን እንድጠቅ ነው የተወሰነ ማለት ነው።
ተደጋጋሚ ያነሱት የህዝብ ውይይት የሚል ነገር ነው። ነገር ግን እንግዲህ ፓርላማው አብላጫውን ድምጽ 99% የገዢው ፓርቲ ኢህአዴግ አባላት ያላችሁበት የህዝብ ተወካዮች ምክር ቤት ነው። በተደጋጋሚ በዚህ ምክር ቤት አንደኛ ፓርላማው በአግባቡ ተወያይቶ ስራውን አይሰራም በሚል ይተቻል። ሁለተኛ ደግሞ የህዝብ ውይይት ሲባል ይፋዊ የሆነ ሁሉንም አካላት ያሳተፈ የህዝብ ውይይት እየተደረገበት አይደለም አዋጅ የሚጸድቀው በሚልም በተደጋጋሚ ሲተች ቆይቷል። ይሄ ረቂቅ አዋጅም በህገ መንግስቱ ላይ ከተቀመጠ 26 ዓመት ሆኖታል። ከ26 ዓመት በኋላ ነው ተነስቶ ውይይት የሆነው። ይሄ ራሱ አንዱ ማሳያ ሊሆን ይችላል። አንድ ነገር ከተቀመጠ ከ26 ዓመት በኋላ መነሳቱና የህዝብ ውይይት ሲሉ እነዚህ ነገሮች እንዴት ያዋቸዋል? ህዝብ እስከዛሬ ድረስ መልካም አስተዳደር ብለው ከጠቀሱት ነገር አንዱም ችግር በሚወጡት አዋጆችና ህጎች ላይ የህዝብ ውይይት አለመደረግ ነው በሚልም ይተቻል። እና አሁን የህዝብ ውይይት ሲሉ እንደው ከዚህ ቀደም ህዝብ የተወያየባቸው አዋጆች ይጸድቃሉ የሚል መንፈስ ያለው አስተያየት ይመስላል። እና የሚሰጡት አስተያየት እዚህ ላይ እንደው ምንድን ነው የሚሉት?
አንደኛ አንድ ረቂቅ አዋጅ ሲረቀቅ አረቃቂ አካል አለ። አረቃቂ አካሉ መነሻውን ሲያዘጋጅ እዚህ ውይይት እንዲደረግበት ይደረጋል፣ መጀመሪያውኑ ማለት ነው። እዚህ ውይይት ከተደረገበት በኋላ ረቂቅ አዋጁ ላይ ህዝቡ አዳብሮ ሚኒስትሮች ምክር ቤት ይቀርባል። ሚኒስትሮች ምክር ቤት ደግሞ ይህንን አይቶ የህዝብ ተወካዮች ምክር ቤት ፈትሾ እንዲያጸድቅ ነው የሚያደርገው። ወደዛ ነው የሚመራ ማለት ነው። ስለዚህ ከዚህ በፊት የጸደቁ አዋጆች ይህንን ተከትሎ ነው ስናደርግ የነበረው። በዚህ መሰረትም ነው አስረጆች እንጠራለን፣ ሄሪንግ እንጠራለን። መስተካከል የሚገቡ ጉዳዮች እንዲስተካከሉ ይደረጋል። መቅረት የሚገባቸው ጉዳዮች ደግሞ እንዲቀሩ ይደረጋል። የህዝብ ግብዓት እንጠቀምበታለን ማለት ነው። ይሄ ስላለ ነው እኮ አሁን አዋጁ ህዝብ እንዲወያይበት ወዳላ ህዝብ እንዲወያይበት ያደረግ ነው።
ተገቢ ውይይት ከዚህ በፊትም ቢሆን ተገቢ ውይይት ተደርጎ ያውቃል ወይ? ከዚህ በፊትም በነበሩት አዋጆች ላይ ተገቢ የህዝብ ውይይት ተደርጎ ያውቃል ወይ? በምን መልኩ ነው የሚደረገው? እንግዲህ ፓርላማው ክፍት ነው ወይ? ስለዚህ ሰዎች ይሳተፉበታል ወይ? ይሄ እኮ ትችት ሲቀርብበት የነበረ ጉዳይ ነው። በጣም አጨቃጫቂ የሆነ የህግ ባለሙያዎች ሳይቀሩ አስተያየት ሲሰጡበት የነበረ ጉዳይ ነው እና ምን አሁን ፓርላማው መለወጥ እያሳየ ነው ማለት ነው?
አይ እኔ ለምነግርሽ ያለው ነገር ምንድን ነው የህግ አጸዳደቅ ፕሮሲጀሩ ነው የነገርኩሽ ያለሁሽ፣ ሌላ ነገር አይደለም። ይሄ ሙሉ ነው ሙሉ አይደለም ሌላ ጉዳይ ነው። ጥራት አለው ጥራት የለውም የሚል ነገር ሌላ እንትን ሊሆን ይችላል። ሁሉ የሚወጣው ህጎች ጥራት አላቸው ሌላቸው የሚል ነገር አሁን መልስ መስጠት አልችልም።
እርስዎ ግን ምን ይላሉ? እንደ አንድ የምክር ቤት አባላት አካሄዱን እየነገሩኝ ነው። አካሄዱ ተጽፎም አለ። እንደ አንድ የምክር ቤት አባላት እስካሁን በነበረን ቆይታ አድርገነዋል ወይ? አካሄዱን በትክክል ፈጽመዋል እያሉ ነው ወይስ?
በትክክል በምክር ቤቱ የተቀመጠውን አሰራርና ደንብ ተከትለን እያከናወን እንደሚ ነበር።
አቶ ፉፋ
አሰራሩን ጠብቀን እየሰራን ነው።
እሺ፣ አቶ ፉፋ እንግዲህ እንዳሉት አሰራሩን ጠብቀን እየሰራን ነው ብለዋል። እንደው አሰራሩን ጠብቃችሁ ስትሰሩ ከቆያችሁ ይሄ ረቂቅ አዋጅ መውጣት የነበረበት ከ26 ዓመት በፊት ነው። ህገ መንግስቱ ላይ ከሰፈረ 26 ዓመት ሆኖታል። ከ26 ዓመት በኋላ ረቂቅ አዋጅ ወጥቶ እሱ ላይ ውይይት ይደረጋል አይደረግም የሚሉ ጉዳዮች ናቸው እየተነሱ ያሉት። እና አሰራሩን ጠብቃችሁ ከሰራችሁ ለምን ይሄን ያህል ጊዜ ቆየ?
የ26 ዓመት መቆየቱማ በተለያዩ ምክንያት ሊሆን ይችላል። አሁን ይህን መስል መስጠት አልችልም። ለምን 26 ዓመት ቆየ የምለውን ነገር እንደ ግለሰብ ይህንን ለመመለስ ይከብደኛል። መቆየቱ ትክክል ነው ትክክል አይደለም ስጠየቅ ነበር። ይህንን ተዘጋጅቶ አረቃቂው አካል አዘጋጅቶ መቅረብ ነበረበት ለምክር ቤቱ። ለምክር ቤቱ ቀርቦ ምክር ቤቱ አናዘርግም አላለ። ስለዚህ ተጠያቂ የሚሆነው ምንድን ነው? እንደ መንግስትም ሊሆን ይችላል ባይዘወይ። ስለዚህ አሁን ይህንን ኃይል የቆየበት ሂደት ለመግለጽ ይከብደኛል ማለት ነው።
በአራት የብሔር ድርጅቶችና በአጋር ድርጅቶቹ አማካኝነት በኢህአዴግ አባላት የሚመራው የህዝብ ተወካዮች ምክር ቤት አባላት በሀገሪቱ የተከሰቱ ባሉት ችግሮች ዙሪያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቀርበው ያነጋግሩን፣ ጉዳዩም እልባት ያገኝ ማለታቸውን በትላንትናው ምሽት መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን በ2015 ዓመተ ምህረት በከፍተኛ ደረጃ በተካሄደ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ የሚያስችል አዲስ የተኩስ አቁም ውል ተፈራርመዋል። ቀደም ያሉት ስምምነቶች ባይጸኑም ይሄኛው ዘላቂ ይሆን ይሆን? የአሜሪካ ድምጿ ጂል ክሬግ ተንታኞችን በማነጋገር ያገኘችውን ምላሽ በቀጣዩ ዘገባ አካታለች። አዲሱ አበበ ያቀርበዋል።
ውዝግብ ባልተለያት ደቡብ ሱዳን ለገና በዓል ዋዜማ ከነገ ወዲያ እሁድ መሆኑ ነው የተኩስ አቁም ስምምነቱ ስራ ላይ ይውላል። ትናንት ሐሙስ ማምሻው ላይ አዲስ አበባ ኢትዮጵያ ውስጥ የደቡብ ሱዳን መንግስት ሽምቅ ተዋጊዎችና ሌሎች ጉዳዩ የሚመለከታቸው በተገኙበት የተኩስ አቁም ስምምነት መፈረሙም ታውቋል። ዓለም አቀፉ የቀውስ አስወጋጅ ቡድን ተንታኝ ካሲ ኮፕላንድ እንደተናገሩት ሁለቱም መንግስቱም ሆነ ከፍተኛው ተቃዋሚ ቡድን በረቂቁ ላይ ቀላል ያልሆነ ፈተና ደቅነውና ስጋትን ፈጥረው ስለነበር ይህ ስምምነት እውን ይፈረም ይሆን የሚል ከፍተኛ ጥርጣሬ ነበር። እናም ሁለቱንም ስጋቶች ማካተት ተችሏል። የዩናይትድ ስቴትስ የሰላም ኢንስቲትዩት ተጋባዥ ተመራማሪ አሊ ቬጂ በተናገሩት ቃል እንደ አውሮፓ አቆጣጠር ከ2014 ዓ.ም ጀምሮ ብዙ የተኩስ አቁም ስምምነቶች እንደነበሩ አመልክተው፣ ይሁንና አሉ፣ ሶስት ፈተናዎች ገጥሟቸዋል። ለስምምነቱ ተገዢ የመሆን እውነተኛነቱን የማጣራትና ግጭቶችን የማርገብ ብቃት ናቸው።
The most important of those problems is political commitment. Are the groups that are involved actually committed? So when they say
ከሁሉም ችግሮች ወይም ፈተናዎች ትልቁና ዋናው ጠቃሚ ነገር ለፖለቲካው ታማኝ የመሆን ጉዳይ ነው። በስምምነት ውስጥ የተካተቱት አካላት እውን ቃላቸውን ይጠብቃሉ? ዋናው ነገር ይሄ ነው።
አህመድ ሶሊማን በቻታም ሃውስ የአፍሪካ ፕሮግራም ተባባሪ ተመራማሪ ናቸው። ስምምነቱ ተግባራዊ ይሆን ዘንድ የደቡብ ሱዳን ጉረቤቶች ለስምምነቱም ዋስትና ሊሰጡ ይገባል ባይ ናቸው።
The guarantors of this are going to be the neighbors, the IGAD countries, Uganda, Sudan, Ethiopia, Kenya, others.
የዚህ ስምምነት ዋስትና ሰጪዎች ጎረቤታሞቹ የኢጋድ አገሮች ናቸው፣ ዩጋንዳ፣ ሱዳን፣ ኢትዮጵያ፣ ኬንያ እና ሌሎችም። እነዚህ ሀገሮች ስምምነቱን መጣስ ያስቀጣል ወይም ተጠያቂ ያደርጋል፣ ውሉን በሚጥሱት ላይ ደግሞ ኢጋድ እርምጃ ይወስዳል ካላሉ ስብሰባው በመጪው ጥር እንደገና ሲካሄድ አዎንታዊ ተስፋ ይኖራል ብዬ ማሰብ ያስቸግረኛል።
በደቡብ ሱዳኑ ግጭት በብዙ ሺዎች የሚቆጠር ሕዝብ ሕይወቱን አጥቷል። ከ2 ሚሊዮን የሚበልጡ ደግሞ ግጭቱ ከተቀሰቀሰበት ከታህሳስ 2013 እንደ አውሮፓ ዘመን አቆጣጠር ወዲህ ቤት ንብረታቸውን እየጣሉ ተሰደዋል። አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማ።
አሎ ዘይናቱ ሰላም ነቱ ሀሳብ መስጠት የፈለኩት ይሄ ደግሞ ወያነ የሚባለው ስልጣኑ ለህዝቡ ቢያስረክቡት በጣም ጥሩ ነበር። የሰረቁትም የገደሉትም ምህረት እናደርግላቸዋለን። ምክንያቱም አገሪቷ ከምትጠፋ ሁለተኛ የውር ገላት ነው። ዲሞክራሲ አለ ይላሉ። አሁን በህግ ሰው የሰረቀ መፍረድ ትቶ ወደ ገንጋም ይሄዳል። ሌላው እያወቁ ስንት ቢሊዮን ሀገራችን እየተዘረፈ በውጭ ሰዎች መሬታችን ተወስዶ እያረሱ ለሀገራቸው እያጠገቡ ለሀገራችን ህዝብ ኢትዮጵያ በረሃብ እየሞተ እየተሰደደ በየባህር እንደገና ስልጣን ለመቀጠል ብሎ ስብሰባ ግምገማ፣ እነዚህ ሰዎች ለምን ከዚች ሀገር ጭንቅላት ላይ አይወርዱም? አመሰግናለሁ። ተሻለ ነው።
ሀሎ የቪኦኤ የአማርኛ ክፍል አዘጋጆች እንዴት ዋላችሁ? እንዴት ሰነበታችሁ? ሰላም ለእናንተም ለቤተሰባችን ለሀገራችን ያደርግልን እያልኩኝ መልእክት የሚያስተላልፈውን ለኢትዮጵያ እንድታስተላልፉልኝ እማጸናለሁ። እንደምታስተላልፉልኝም ጥርጥር የለኝም። ይኸውም ያየሁትን ነገር ነው የሚመሰክረው። በ1983 ዓ.ም ግንቦት ወር ማለት ነው። አሁን ባድመ በሚባለው ቦታ ከኤርትራ የሚመላለሰውን ሰራዊት አመላላሽ ክፍል ነበርኩና ከባድመ ወይም ከሸራረ እንበለው ወደ ጎንደር፣ ወደ ደጀን፣ ወደ ወሎ፣ ወደ ውጫሌ እያመላለስን እያለን ያየሁትን ታሪክ ነው የሚመሰክርላቸው። ከኤርትራ ይፋላቀል የነበረ ሰራዊት ባልሳሳት ከመቶ ሺህ በላይ ይመስለኛል። በዚህ መካከል ከኤርትራ የመጣው ደህንነትና ኢሰፓ የነበሩ ወደ ባድመ የተባለው ቦታ ኢትዮጵያ መሬት ማለት ነው ሲሻገሩ የሻእቢያ ሰራዊት እነዚህ ኢሰፓና ደህንነት ናቸው እንውሰዳቸው ሲል የትግራይ ህዝብ እዛን ሰዓት የነበረው ወጣቶች ሚሊሽያ የነበሩት የሀገሬ ዜጋ ነው መሬቱ ገብተዋል ይህንን የመንገድ ለንም ትወስደው ብሎ ሁለት ከኢትዮጵያ ከትግራይ ማለት ነው ሶስት ከሻእቢያ ተተኩሶ ሲጋደሉ አያለሁ ዜጋዬን ከመሬቱ አትወስድም ብለው ይህንን ባየሁበት ጊዜ ምስክር ሁኜ ነው የሚቀርቡ ያለሁኝ። ዛሬ ለኢትዮጵያ ወጣቶች የምታስተላልፉልኝ የትግራይ ህዝብ ወገንና አገሩን የሚወድ ህዝብ ነው። ወገኑን አሳልፎ የማይሰጥ ህዝብ መሆኑ አውቃችሁ ይህን ሰላማዊ የፖለቲካ ልዩነት እንዳሻችሁ በህዝብ ላይ ያላቸው አመለካከት ግን ነጻ የሆነ አመለካከት እንዲኖራችሁ መልእክት አላስተላልፉልኝ።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት ለምትከታተሉ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትፈልጉ ወይም ለምትመርጡ ደግሞ horn.voa.mobi ተጠቀሙ። በፌስቡክ እና በትዊተርም ተከተሉን። አድማጮች አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ29 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ 7 ሰዓት ከ29 ደቂቃ መሆኑ ነው። ዋና ዋናዎቹን የዓለም ዜናዎች እናሰማለን።
በምስራቅ ሐረርጌ ዞን ጉሚ ቦርደዴ ወረዳ ኦቦንሳ ቀበሌ ገበሬ ማህበር ውስጥ ከሶማሌ ክልል የመጣ ልዩ ኃይል ዛሬ ጠዋት ጥቃት አድርሶ የስድስት ሰዎች ሕይወት መጥፋቱን ነዋሪዎችና የወረዳ ባለስልጣናት ገለጹ። ሶስት ሌሎች ሰዎች መቁሰላቸውንና ወደ አሰቦት ሆስፒታል መወሰዳቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ጥቃቱ በደረሰበት ቦታ እንደነበሩ የተናገሩት የጉሚ ቦርደዴ ወረዳ አስተዳዳሪ አቶ ሙሳ ኢሌ ለቪኦኤ እንደተናገሩት ልዩ ኃይሉ ኦሮሚያ ክልል ገብቶ ነው ጥቃቱን ያደረሰው። እንዲህ ሲሉ ነው የተናገሩት። ከሁለት ቀናት በፊት 250 የሚሆኑ የልዩ ኃይል ሰዎች በስውር ወደ ክልላችን መግባታቸውን ሰምተናል። ዛሬ ጥቃቱን እንዳደረሱ ለፌዴራል መከላከያ አቤቱታ አቅርበናል፣ ግን ጥቃቱን አላቆሙም ብለዋል አቶ ሙሳ ኢሌ። ስድስት የሚሆኑ ሰዎች ገለውብናል፣ ጥቃቱን ያደረሱትም በትልልቅ መሳሪያዎች ነው ብለዋል። የልዩ ኃይሉ አሁንም በአካባቢው እንዳለና ነገም ጥቃት ሊያደርስ እንደሚችል ነዋሪዎች ስጋታቸውን ገልጸዋል። በተለይም ነዋሪዎቹ አምርረው የተናገሩት የአሁኑ ልዩ ኃይል እንደ ቀድሞ የራሳቸውን መለያ ልብስ የለበሱ ሳይሆን የመከላከያ ልዩ ዩኒፎርም ለብሰው በመከላከያ መኪና ተጭነው ነው የመጡት ነው ያሉት።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀዳሚው የምሽቱ ቅንብር ነው የምናልፈው። የቀድሞው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትርና አምባሳደርም ሆነው ያገለገሉት ሄርማን ኮሆን ባለፈው ሳምንት ውስጥ በትዊተር ባወጡት ሐሳብ ለሕዝባዊ ወያነ ሓርነት ትግራይ ህወሓት መሪዎች ምክር አዘል መልእክት አስተላልፈዋል። አምባሳደር ኮሆን በዚሁ ትዊታቸው ያሰፈሯቸው ቃላት ሲተረጎሙ ሕግና ሥርዓት ሙሉ በሙሉ ከመፈራረሳቸው በፊት የዩናይትድ ስቴትስ መንግሥት ሁሉንም ወገኖች የሚያሳትፍ ጉባኤ አዘጋጅቶ አዲስ ዲሞክራሲያዊ ሥርዓት እንዲዘረጋ ይሸመግል ዘንድ ለመጠየቅ የህወሓት አመራር በጥብቅ ሊያስብበት ይገባል ይላሉ። ይህንን መልእክታቸው መነሻ በማድረግ ሰሎሞን አባተ ወደ አምባሳደር ኮሆን ደውሎ አነጋግሯቸዋል።
አምባሳደር ሄርማን ኮሆን በአውሮፓ የዘመን አቆጣጠር ከ1989 ዓ ም እስከ 1993 ባሉት የ41ኛው የዩናይትድ ስቴትስ ፕሬዚደንት ጆርጅ ኸርበርት ዋከር ቡሽ አስተዳደር ነው የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ሆነው ያገለገሉት። ከዚያ ቀደም ባሉ ዓመታትም በጋምቢያና በሴኔጋል የአሜሪካ አምባሳደር ነበሩ። በውጭ ጉዳይ መስሪያ ቤቱ የቅኝትና ምርምር ዋና ምክትል ረዳት ሚኒስትርም ሆነዋል። ከ1987 እስከ 1989 ዓመተ ምህረት በዩናይትድ ስቴትስ የብሔራዊ ጸጥታ ምክር ቤት የፕሬዚደንት ሮናልድ ሬጋን ልዩ ረዳትና በምክር ቤቱ የአፍሪካ ጉዳዮች ከፍተኛ ዳይሬክተር ሆነው ሰርተዋል። በጆንስ ሆፕኪንስ ዩኒቨርሲቲም ፕሮፌሶሪያል ሌክቸረር ሆነው በከፍተኛ የዓለም አቀፍ ጥናቶች ትምህርት ቤት ለ12 ዓመታት አስተምረዋል። ተመራማሪዎችና ፕሮፌሰሮችን አብቅተዋል። ሄርማን ኮሆን ዛሬም በብዙ ዓለም አቀፍ ሥራዎች ላይ ተሰማርተው ይገኛሉ። ሚስተር ኮሆን የደርግ መንግሥት በመሐል ሀገርና ኤርትራም ውስጥ ገብቶባቸው የነበሩ ግዙፍ ጦርነቶች እንዲያበቁ በአንድ በኩል በኢህአደግና በደርግ በሌላ ግንባር ደግሞ በደርግና በሕዝባዊ ግንባር ሐርነት ኤርትራ መካከል የነበሩ ሽምግልናዎችና ድርድሮችን የመሩ ሰው ናቸው። በመሆኑም ሚስተር ኮሆን የኢትዮጵያ ሕዝብ በደርግ ሥርዓት ላይ የነበረውን መከፋት ያህል አሁን ኢትዮጵያ ውስጥ ሥልጣን ላይ ላለው መንግሥት ፓርቲ እንደ አማጭ ወይም አዋላጅ ተደርገው በብዙዎች ዘንድ የሚታዩና ይህንኑም ብዙዎች በአደባባይ የሚናገሩላቸው ሰው ናቸው። ዛሬ ታዲያ ያ ታሪክ ከተፈጸመ ከ26 ዓመታት በኋላ ሚስተር ኮሆን ይድረስ ለህወሓት መሪዎች ብለው ትዊት ሲያደርጉ ምን ታይቷቸው ይሆን? ደግሞስ ሕግና ሥርዓት ጨርሶ ከመፈራረሳቸው በፊት ሲሉ ጣልቃ ገብነትን መማጸናቸው ምን ማለታቸው ይሆን? ሕግና ሥርዓት በኢትዮጵያ እየፈረሱ ናቸው ማለቶ ነው? ሚስተር አምባሳደር መልእክታቸውን ባወጡበት ቀን የመጀመሪያው ጥያቄ ነበር።
I'm listening to the U.S. Embassy, which made an announcement today that they're very troubled by the fact that there is so much use of lethal force against civilians.
በሲቪሎች ላይ ገዳይ የሆነ የበዛ ኃይል መዋሉ ያስጨነቀው መሆኑን የዩናይትድ ስቴትስ ኤምባሲ ዛሬ ያወጣውን መግለጫ አዳምጫለሁ። እናም ከኢትዮጵያ መንግሥት ጋር ወዳጅ የሆነችው ዩናይትድ ስቴትስ ኤምባሲዋ እንዲህ አይነቱን መግለጫ አውጥቶ ስሰማ አንዳች የሁኔታዎች ከቁጥጥር ውጪ የመሆን ስሜት ይፈጥርብኛል። ማዕከላዊ መንግሥት በተለያዩ ክልሎች ላይ ያለውን የቁጥጥር አቅም እያጣ እንደሆነም ይሰማኛል። የክልሎቹ መሪዎች ፕሬዝዳንቶች ነው የሚሏቸው ከእንግዲህ ለማዕከሉ አንታዘዝም እያሉ ነው። ስለዚህ በጣም አደገኛ የሆነ የመበታተን አዝማሚያ አጠቃላይ ስሜት ተፈጥሯል። በቀደመው የመንግሥቱ አገዛዝ ዘመንም የሆነው ይሄው ነበር። የዩናይትድ ስቴትስ መንግስት በመላው የኢትዮጵያ ህዝብ የሚታመን በመሆኑ ልክ በ1983 ዓመተ ምህረት እንዳደረገ ሁሉ ገብቶ እንዲያሸማግል ቢጠየቅ ጥሩ ነው የሚል ሐሳብ አለኝ።
አምባሳደር ኮሆን በመልእክቶ ውስጥ ሁሉም ወገኖች ሲሉ ምን ማለት ሆነው?
All parties, you know, there's a tendency to have parties in Ethiopia that seem to represent ethnic groups. I don't think that's healthy, but I think there are all sorts of organizations.
ሁሉንም ወገኖች ማለቴ ነው። ኢትዮጵያ ውስጥ የጎሳ ቡድኖችን የሚወከሉ ፓርቲዎች አሉ። በርግጥ ያ ጤነኛ ነው ብዬ አላስብም። ይሁን እንጂ ሌሎችም የተለያዩ ድርጅቶች አሉ። ወጣቶች፣ የተለያዩ የሲቪክ ማህበረሰብ ቡድኖች እናም ሁሉም ወገኖች ስል የፖለቲካ ፓርቲዎች ማለት አይደለም፣ ሁሉም ባለድርሻዎች ማለቴ ነው።
እና እነማን ናቸው ይላሉ ባለድርሻዎቹ?
Well, I'm not that familiar with things now because I haven't followed it extremely closely, but I think you do have youth groups.
አሁን ያለው ሁኔታ ብዙ አላውቅም፣ ምክንያቱም እጅግ ጠለቅ ብዬ እየተከታተልኩ አይደለም። ይሁን እንጂ የወጣቶች ቡድኖች አሉ፣ የሴቶች ቡድኖች አሉ፣ መገናኛ ብዙሃን አሉ። መገናኛ ብዙሃን የበረታ አፈና የተጣለባቸው ናቸው፣ እናም መሳተፍ አለባቸው ብዬ አስባለሁ። የፖለቲካ ፓርቲዎች አሉ። ገዢው የፖለቲካ ፓርቲ የፓርላማውን መቀመጫዎች ሙሉ በሙሉ እንደያዘ አውቃለሁ። ይሁን እንጂ ፓርላማው ውስጥ ለመግባት የፈለጉ ሌሎችም ነበሩ፣ አሁንም አሉ። እነርሱም መጠራት አለባቸው። የጦር ኃይሉ አለ፣ የመንግሥት ሠራተኞች አሉ። ሁሉም መሳተፍ አለባቸው ብዬ አስባለሁ።
አምባሳደር፣ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን ሁኔታ ጠልቀው ካልተከታተሉ ይህንን የትዊተር መልእክት ለማውጣት የገፋው ምንድን ነው? ለመሆኑ በዚያች አገር ጉዳይ ስለ ምን እርስዎ እንዲህ ይጨነቃሉ?
Well, I follow the statements of the U.S. government. I think I can trust that. And when they start talking about civil unrest...
አየህ፣ የዩናይትድ ስቴትስ መንግሥት የሚያወጣቸውን መግለጫዎች እከታተላለሁ። ያንን ማመን የምችል ይመስለኛል። በሰው መካከል መረጋጋት እንደሌለና መንግስቱ ኃይል እየተጠቀመ መሆኑን መናገር ሲጀምሩ ያ ያሳስበኛል። የአሜሪካ መንግስትም ቢሆን አንዳች የከበደ ነገር ከሌለ እንዲያ አይልም። አሁን በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር የሆኑት አምባሳደር ያማሞቶ በአንድ ወቅት በኢትዮጵያ አምባሳደር እንደነበሩ አውቃለሁ። እርሳቸው አገሪቱን በደንብ ያውቋታል። ስለዚህ የዩናይትድ ስቴትስ መንግስት ስለ ኢትዮጵያ መጨነቅ ሲጀምር እኔም መጨነቅ ጀምራለሁ።
እርሶ ከ26 ዓመታት በፊት የአሁኑ መንግሥት ገና ወደ ሥልጣን ሳይዘልቅ አደራዳሪ ነበሩ። ለመሆኑ ሁኔታዎች ወደ እንደዚህ ዐይነት አቅጣጫ እንደሚያመሩ አስበው ያውቃሉ?
No, unfortunately, maybe I wasn't thinking deeply enough, especially about Ethiopian culture and traditions. But
አላውቅም፣ ምናልባት በበቂ ሁኔታ ጠልቄ አላሰብኩ ይሆናል፣ በተለይ ከኢትዮጵያ ባህልና ልማዶች አኳያ። ይሁን እንጂ በግንቦት 1983 ዓ ም ለንደን ላይ ከተጠራው ስብሰባ በኋላ በሰኔ 1983 ዓ ም አዲስ አበባ ላይ በተካሄደው ብዙና የተለያዩ ቡድኖች የተሰባሰቡበት ጉባኤ ላይ ዲሞክራሲያዊ ሥርዓት እንደሚመሠረት፣ አዲስ ሕገ መንግሥት እንደሚጻፍና ሌሎችም መሰል ሁኔታዎች እንደሚፈጠሩ የጋራ ስምምነት ላይ ተደርሶ ነበር። በዚያ ስብሰባ ላይ እኔም በታዛቢነት ተገኝቼ ነበር። ስለ መጪው ጊዜም ተስፋ አሳድረውብኝ ነበር። በሚያሳዝን ሁኔታ ግን ነገሮች እንደዚህ አልሆኑም። አገዛዙ እጅግ አምባገነን፣ በጣም ጨቋኝ ወይም አፋኝ አገዛዝ ሆነ። በጣም ይቆጨኛል፣ በጣም ይቆጨኛል። መጀመሪያ ላይ ተስፋ ነበር።
ይቆጨኛል ሲሉ ምን ማለቱ ይሆን? ጥቂት ፈታ ያደርጉልኝ ይሆን?
Well, I regret that the power was concentrated in the hands of one small group when it should have been it was a great opportunity to establish a real democracy there.
ስልጣኑ በአንድ አናሳ ቡድን እጅ ውስጥ ተጠቃሎ መግባቱ ያሳዝነኛል። እዚያ እውነተኛ ዲሞክራሲን ለማስፈን ታላቅ ዕድል ነበር። በተለይ እንደዚያ ጨቋኝ ከነበረው የመንግስቱ አገዛዝ በኋላ የተፈጠረው ታላቅ አጋጣሚ ነበር። ብዙ ድጋፍም ነበረው። ይሁን እንጂ ስልጣኑን በወታደራዊ ኃይል የተቆጣጠሩት ሰዎች የወሰኑት ሌላ ሆነ። የምጣኔ ሀብት ስልጣንም የፖለቲካ ስልጣንም የማያጋራ የአናሳዎችን አገዛዝ ለማስፈን ወሰኑ።
ባለፉት 26 ዓመታት ከጠቅላይ ሚኒስትር መለስ ዜናዊ አንስቶ በየደረጃው ያሉ ባለሥልጣናትን ለማነጋገር ዕድል አግኝተው ያውቃሉ? አምባሳደር ኮሆን፣
I had conversations with Prime Minister Meles-Zenawi on a lot of different subjects. I left the US government after 1990.
ከጠቅላይ ሚኒስትር መለስ-ዜናዊ ጋር በብዙ የተለያዩ ጉዳዮች ላይ ተነጋግሬያለሁ። ከዩናይትድ ስቴትስ መንግስት ስራ የለቀቅኩት እንደ አውሮፓ ዘመን አቆጣጠር በ1994 ዓ.ም ነው። አሁን የምሰራው ከዓለም ባንክ ጋር ሲሆን በአፍሪካ ውስጥ መልካም አስተዳደርን እያበረታታው ገኛለሁ። በቅርቡ የተቀላቀልኩበትን አዲስ መርሃ ግብር ነው የጀመሩት። እናም ከመለስ ዜናዊ ጋር ለመነጋገር ድል አግኝቻለሁ። ከሌሎቹ የመንግስቱ ከፍተኛ ባለስልጣናት ጋር አልተነጋገርኩም። ቀድሞ የውጭ ጉዳይ ሚኒስትር ከነበሩት አሁን በቻይና የኢትዮጵያ አምባሳደር ስዩም መስፍን ጋርም የተገናኘው ይመስለኛል። እናም ብዙ ጉዳዮችን አንስተን ተነጋግረናል። ነገር ግን ብዙም ጫና የፈጠርኩ አይመስለኝም።
ለጠቅላይ ሚኒስትሩና ለውጭ ጉዳይ ሚኒስትሩ ስጋቶችዎን በግልጽ አንስተውላቸዋል?
Yes, quite openly, right.
አዎ፣ በግልጽ ትክክል።
ምን ምን ጉዳዮችን አንስታችሁ ተወያያችሁ?
Well, I said that there was no sharing of economic or political power. And that there was such a small group, I said that was very unhealthy.
በአብዛኛው የኢኮኖሚም ሆነ የፖለቲካ ስልጣን ማጋራት ያለመኖሩ ነው የተናገርኩት። በአንድ አነስተኛ ቡድን መያዛቸው ጤናማ አለመሆኑን ነግሬያቸዋለሁ። እንዲህ አይነቱ አያያዝ እንደማያዛልቅ፣ ሩቅ ሊሄድ እንደማይችል ነግሬያቸዋለሁ። ላለመዝለቁ ወይም ሩቅ የሚያስኬድ ስላለመሆኑ ደግሞ ማስረጃውን አሁን እያየሁት ነው።
ፕሬዚደንት ኦባማ ስለ እርሶ መልካም አመለካከት አላቸው። እንዲያውም ስለ እርሶ በጎ ቃላትን የተናገሩበት ጊዜም አለ። ኢትዮጵያ ውስጥ ስላለው ሁኔታ ከዩናይትድ ስቴትስ ባለስልጣናት ጋር የተነጋገሩበት ጊዜ አለ? የነገሮችን አካሄድ አስመልክቶ?
No, I didn't have much dialogue with the US government about Ethiopia. I was really concerned about some crisis situations there which were much
የለም ስለ ኢትዮጵያ ከዩናይትድ ስቴትስ ባለስልጣናት ጋር እንዲህ አይነት ውይይቶችን አላደረኩም። አንዳንድ ይበልጥ የከፋ የቀውስ ሁኔታዎች ያስጨንቁኝ ነበርና ስለ ኢትዮጵያ ብዙም አልተነጋገርኩም። ሶማሊያ ውስጥ ያለውን ችግር ከ2005 ዓመተ ምህረት አንስቶ ማለት ይቻላል በአውሮፓ የዘመን አቆጣጠር ነው አልሻባብ ሶማሊያ ውስጥ የደቀነውን ችግር የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ካለው የውስጧ ችግር ይልቅ ከፍ ያለ ትኩረት ሰጥቶት ስከታተለው ቆይቷል።
ዩናይትድ ስቴትስ የማደራደሪያ መድረክ እንድትከፍት የህወሓት አመራር እንዲጠይቅ መከረዋል አምባሳደር ሀርማን ኮሆን። ለምን ህወሓትን ነጥለው አነሱ?
Well, they are the ones who control the power, the political power, and they are behind the use of lethal force.
ስልጣኑን የያዙት እነርሱ ናቸው። የፖለቲካውን ስልጣን የያዙትና አሁን እየተካሄደ ካለው ግድያ ጀርባ ያሉትም እነርሱው ናቸው። በዚያ ላይ ኢኮኖሚውንም የተቆጣጠሩት እነርሱ ናቸው። ብሔራዊ እርቅ እንዲፈጠር የመጀመሪያውን ጥሪ ማድረግም ያለባቸው እነርሱ ናቸው። እነርሱ ካላደረጉት መቼም አይሆንም።
እና አሁን ሀገሪቱ ውስጥ ለሚታየው ሁኔታ ሁሉ ሙሉ በሙሉ ተጠያቂው የህወሓት አመራር ነው የሚል ሐሳብ ነው ያለው አምባሳደር ኮሆን?
Yes, absolutely.
አዎ በትክክል።
የአሜሪካ መንግስት የንግግሮቹን መድረኮች እንዲያመቻች የህወሓት አመራር እንዲጠይቅ መከረዋል። የተገላቢጦሹ ሳይሆንም ስለምን እርሶ ይህንኑ ምክር ሁኔታዎች የባሰ ከመበላሸታቸው በፊት የአሜሪካ መንግስት ተነሳሽነቱን እንዲወስድ አይለግሱም?
Well, I am currently advising them to do that.
አሁን ያንን እንዲያደርጉ እያሳሰብኩ ነው።
በምን መንገድ ነው ያንን እያደረጉ ያሉት አምባሳደር?
Well, I talk to them regularly. I'm a good friend of
በተከታታይ አነጋግራቸዋለሁ። የአምባሳደር ያማሞቶ ጥሩ ጓደኛም ነኝ። እናም በየጊዜው እንነጋገራለን።
እና ዩናይትድ ስቴትስ ይህንን ተነሳሽነት የምትወስድ ይመስልዎታል?
It's not impossible. They might do that.
የማይቻል ነገር አይደለም። ሊያደርጉት ይችላሉ።
የሚሰራ ፍሬ የሚኖረው ይመስልዎታል?
Well, the US is not indispensable as a mediator. There are other possibilities. You have the United Nations.
ዩናይትድ ስቴትስ እንደ አደራዳሪ መተካያ የሌላት አይደለችም። ሌሎችም አማራጮች አሉ። የተባበሩት መንግስታት ድርጅት አለ። ይሁን እንጂ የኢትዮጵያን ታሪክና ወደ ሁለተኛው የዓለም ጦርነት ጊዜ ዘልቆ የሚሄደውን ከዩናይትድ ስቴትስ ጋር ያላትን ግንኙነት ግምት ውስጥ ካስገባን የዩናይትድ ስቴትስ ጣልቃ መግባት አሳማኝ ይሆናል።
ዩናይትድ ስቴትስ በኢትዮጵያ ላይ ምን አቅም አላት ብለው ያስባሉ?
Well, they don't have much leverage. The US provides military support. The US provides
በርግጥ ብዙም አቅም የላትም። ዩናይትድ ስቴትስ ወታደራዊ ድጋፍ ትሰጣለች። ዩናይትድ ስቴትስ ለረሃብ ማስወገጃ እርዳታ ትሰጣለች። ሰባዊ ልገሳ ታደርጋለች። ዩናይትድ ስቴትስ ጨርሶ የማታደርገው አንድ ነገር ቢኖር አስፈላጊ ሆኖ በተገኘ ጊዜ ሰባዊ እርዳታን መከልከልን ነው። ስለዚህ ዩናይትድ ስቴትስ ብዙ አቅም አላት ብዬ አላስብም። በጥሩ ወዳጆች መካከል ሊኖር የሚችል የሞራል ግፊት ብቻ ነው የሚኖራል።
ቻይናውያኑስ በእንዲህ አይነት ሁኔታ ውስጥ ሊያደርጉ የሚችሉት ነገር ያለ ይመስሉታል?
Well, the Chinese have a major presence, but they don't get involved with internal affairs in Africa.
በርግጥ የቻይናውኑ እጅ ኢትዮጵያ ውስጥ በጉልህ አለ። ሆኖም ግን እነርሱ አፍሪካ ውስጥ በሀገሮች የውስጥ ጉዳዮች ጣልቃ አይገቡም። ቻይና ዚምባብዌ ውስጥ በቅርቡ ሙጋቤ ሲወገዱ ጣልቃ ገብታ ሊሆን ይችላል። በአጠቃላይ ግን ከሀገሮች ፖለቲካ ጉዳዮች መራቅን ነው የሚመርጡት። ስራቸውን ያከናውናሉ፣ ሙዓለ ንዋያቸው ላይ ያተኩራሉ፣ ይነግዳሉ፣ ፖለቲካ ውስጥ አይገቡም።
የቀድሞው ፕሬዚደንት ኦባማ ፕሬዚደንት ሳሉ ወደ ኢትዮጵያ ሄደው በነበረ ጊዜ የኢትዮጵያ መንግስት በዲሞክራሲያዊ መንገድ የተመረጠ ነው ብለው በመናገራቸው ብዙ የፖለቲካ ተንታኞች፣ አክቲቪስቶች፣ ፖለቲከኞች በተለይ ተቃዋሚዎች በብዙ አዝነውባቸዋል። እርስዎ ምን ያስባሉ?
President Obama is a very sincere person and I believe he must have been briefed.
አይ ፕሬዚዳንት ኦባማ በጣም ግልጽ ሰው ናቸው። እንደሚመስለኝ መግለጫ የሰጧቸው ሰዎች እውነት ያልሆነ ነገር ነግረዋቸዋል። ምክንያቱም የተናገሩት ነገር ጨርሶ እውነት አይደለም። ፓርላማ 100% በአንድ ፓርቲ አባላት ሊያዝ አይችልም። እንዲህ አይነቱ ነገር ዲሞክራሲያዊ ሊሆንም አይችልም። ስለዚህ አንድም የተሳሳተ መረጃ ሰጥተዋቸዋል አሊያም ተሳስተዋል።
እርሶ ይህንን ሐሳቡን አምባሳደር ኮህን በማንኛውም መንገድም ይሁን ዘዴ ለፕሬዚደንቱ አሳውቀዋል ወይም እንዲደርሳቸው አድርገዋል?
በወቅቱ ከውጭ ጉዳይ መስሪያ ቤቱ ሰዎች ጋር ተነጋግሬ ነበር። ያ ስህተት እንደነበረ ተቀብለዋል።
ፕሬዚደንቱ ግን ተሳስቻለሁም አላሉም፣ ይቅርታም አልጠየቁም።
እኔ እስከማውቀው አላደረጉም።
ሁኔታዎች ወደ ቀና መንገድ እንዲገቡ ለማድረግ የኢትዮጵያ መንግሥት አጋሮቹ ሊያደርጓቸው የሚገቡ ናቸው የሚሏቸው ሐሳቦች አሉ?
I think Ethiopia has a great future. It has wonderful resources. It has a great enterprising people.
እኔ እንደሚመስለኝ ኢትዮጵያ ሰፊ ተስፋ ያላት አገር ነች። ድንቅ ሀብቶች አሏት። ድንቅ የሆነ ታላቅ ሕዝብ አላት። ስለዚህ ብሔራዊ እርቅ ከተፈጠረ፣ ኢንቨስትመንቶች ገብተው ከፈሰሱባት፣ የሥራ ዕድሎች ይበዛሉ። ብሩህ መጻዒ ተስፋም ይኖራታል። አሁን ያለው ሁኔታ ከቀጠለና እየባሰበት የሚሄድ ከሆነ ግን አዳዲስ ኢንቨስትመንቶች አይገቡም፣ ሥራ ማጣቱም እየበዛ ይሄዳል፣ ጉስቁልናና ተስፋ መቁረጥም ይሰፋል። ስለዚህ ትክክለኛውን ነገር ለማድረግ አሁን ትክክለኛው ጊዜ ይመስለኛል። ብሔራዊ እርቅ መውረድ አለበት።
ሚስተር ሄርማን ኮህን የዩናይትድ ስቴትስ የቀድሞ አምባሳደርና ረዳት ሚኒስትር፣ ለጊዜው በጣም አመሰግናለሁ።
ኦኬ ዩ አር ቨሪ ዌልካም። ጉድ ላክ።
እሺ፣ ለኢትዮጵያም መልካም እድል እመኛለሁ።
ከኢትዮጵያ መንግስት ወይም ከገዢው ኢህአደግና ከህወሓትም ባለስልጣናት ስለዚህ የአምባሳደር ሄርማን ኮህን ሐሳብ የሚሉት እንዳለ ለመጠየቅ ተከታታይ ሙከራዎችን እያደረግኩኝ ነው። ለእንደዚህ አይነት ክሶች መንግሥቱ አዘውትሮ ማስተባበያዎችን እንደሚሰጥ ይታወቃል። ለማንኛውም ግን ሕዝባዊ ወያነ ሐርነት ትግራይ በቅርቡ ለተራዘሙ ሳምንታት ተቀምጦ አድርጌዋለሁ ካለው ጥልቀት ያለው ግምገማ በኋላ ችግሮቼ የሚላቸውን ጉዳዮች አንጥሮ ማውጣቱን መግለጹና በፓርቲው የአመራር መዋቅሮች ውስጥ ከሊቀመንበር ለውጥ አንስቶ የሥራ አስፈጻሚና የማዕከላዊ ኮሚቴዎች አባላት የነበሩ ሰዎችን እስከ ማገድ የደረሰ እርምጃ ወስዷል። ኢህአደግም ሰሞኑን እንዲሁ ግምገማ ተቀምጦ ጥልቀት ያለውን ውይይት እያካሄደ መሆኑን መግለጹ ይታወቃል።
አድማጮች፣ ሲቀናበር የቆየው የዕለቱ አብይ ርዕስ ዘገባ አሁን ደርሶናል። ወደዚያ እናልፋለን። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተከሰተውን ግጭት ተከትሎ የተፈናቀሉ ዜጎችን ለመደገፍ የበኩላቸውን እያደረጉ መሆኑን የኢትዮጵያ ቀይ መስቀል ማህበርና ዓለም አቀፉ የቀይ መስቀል ኮሚቴ አስታውቀዋል። በድርቅና በዝናብ እጥረት ምክንያት አስቸጋሪ የነበረው የዜጎች ኑሮ በግጭቱ ምክንያት ይበልጡን ተወሳስበዋል ሲሉ የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ተናግረዋል። እስክንድር ፍሬው ተጨማሪ ዘገባ አስተላልፏል።
የኢትዮጵያ ቀይ መስቀል ማህበርና የዓለም አቀፉ ቀይ መስቀል ኮሚቴ ዛሬ በጋራ የሰጡት ጋዜጣዊ መግለጫ በዋናነት ከኦሮሚያና ሶማሌ ክልል የተፈናቀሉ ዜጎችን ለመደገፍ እያደረጉ ያሉት ጥረት የተብራራበት ነው። በሁለቱ ክልሎች አዋሳኝ ወረዳዎች የተከሰተውን ግጭት ተከትሎ የተፈናቀሉ ዜጎችን ለመደገፍ በጎ ፈቃደኞችንና አምቡላንሶችን አስተማርተው አስተዋጽኦ ያደረጉ መሆናቸው ነው የኢትዮጵያ ቀይ መስቀል ማህበር ዋና ጻፊ ወይዘሮ ፍሬህይወት ወርቁ ያብራሩት። እርሳቸው እንዳሉት የመጀመሪያ ደረጃ የህክምና እርዳታ፣ የመጠለያ፣ የምግብና የመኝታ አገልግሎት እንደዚሁም የተጠፋፉ ቤተሰቦችን ማገናኘት ደግሞ ከተደረጉት ድጋፎች መካከል ይጠቀሳሉ። ቁጥር በመጥቀስም ይሄን ነው አስረድተዋል።
እስካሁን በምግብና ምግብ ነክ ያልሆኑ ቁሳቁስ ለ31885 የኦሮሚያና የሶማሊያ አባወራዎች ወይም ለ159425 ሰዎች የገንዘብ ግምቱ ብር 76 ሚሊዮን 483 የሚሆን ድጋፍ ተደርጓል። መፈናቀሉ ከተጀመረ ጀምሮ 318 ሰዎች የአምቡላንስ አገልግሎት አግኝተዋል። 530 የሚሆኑ ደግሞ የመጀመሪያ ህክምና እርዳታ ተጠቃሚ ሆነዋል። 64 በጎ ፈቃደኞቻችን ከ9 አምቡላንሶች ጋር በዚህ ተግባር ላይ ነገሮች እስኪረጋጉ ድረስ የ24 ሰዓት አገልግሎት ሰጥተዋል። አሁንም ግን አገልግሎት በመስጠት ላይ ይገኛሉ። 227 የሚሆኑ የህብረተሰብ አካላት ልጆች፣ እናቶች፣ ሚስት፣ ባል የተጠፋፉ የማገናኘት ተግባር ተፈጽሟል። በዚህ ሁኔታ ላይ እያለን ማለት ነው። የአምቡላንስ አገልግሎት ካገኙት ውስጥ 50ዎቹ ነፍሰ ጡር እናቶች ስለነበሩ ወደ ሆስፒታል ተወስደው በሰላም እንዲገላገሉ ተደርጓል። ተፈናቅለው በሚጓጓዙበት ጊዜ ማለት ነው።
ዓለም አቀፉ የቀይ መስቀል ኮሚቴም ምግብ ነክ ላልሆኑ ቁሳቁሶችና ሌሎች ተጓዳኝ አገልግሎቶች ከ30 ሚሊዮን ብር በላይ ድጋፍ ማድረጉን አስታውቋል። የኮሚቴው የኢትዮጵያ ተጠሪ ጄምስ ሬኖልድስ ለአሜሪካ ድምጽ እንዳሉትም በዚያ ያለው ሁኔታ እጅግ አሳሳቢ ነው።
What concerns us is that over the last couple of months, you know, it's been much exacerbated with bigger numbers of people displaced.
የሚያሳስበን ነገር ምንድነው? ባለፉት ሁለት ወራት ሁኔታው ይበልጥ ተባብሷል። የበለጠ ቁጥር ያላቸው ሰዎች ተፈናቅለዋል። በሳምንቱ መጨረሻም በርካታ ሰዎች ተገድለዋል። ያለኛ በከፍተኛ ሁኔታ ያሳስበናል።
Things are very difficult there, and I think also what's difficult for those people who are displaced is the uncertainty.
ያሉ ሁኔታዎች አስቸጋሪዎች ናቸው። ለተፈናቀሉት ሰዎች አስቸጋሪው ነገር ደግሞ ምንድነው? ስለቀጣይ እጣፈንታቸው አለማወቃቸው ነው። ተፈናቅለው የሚቆዩት እስከ መቼ ነው? ወደ ቀያቸው የሚመለሱት መቼ ነው? ወደ ቀያቸው ይመለሳሉ ወይስ ወደ ሌላ ቦታ ይሄዳሉ ወይስ ባሉበት ይቆያሉ? የመሳሰሉት ጥያቄዎች የተፈናቀሉትን በተመለከተ በዋናነት የሚያሳስበን ይህ ነው።
We hope there won't be more displacement. That's key to avoid, you know, even more people ending up in
የበለጡ ሰዎች እንደማይፈናቀሉ ተስፋ እናደርጋለን። ሌሎች ሰዎች እንደዚሁ በመጠለያዎች ወይም በማከማቻ ማዕከላት እንዳይቀመጡ ለማድረግ ቁልፉ ነገር ይህ ነው። ቦታ ማሳሳቢ ነገር ነው። የሚያስፈልጉን ግብዓቶች ሁሉ የሉንም። በቻልነው መጠን ግን ምላሽ ለመስጠት እየሞከርን ነው።
በአካባቢው የሚታየው የዝናብ እጥረትና ድርቅ ሁኔታዎችን ይበልጥ አስቸጋሪ እንዳደረጋቸውም ነው ጄምስ ሬኖልድስ የተናገሩት።
The areas we've worked a lot, Harage, East and West Harage, they're perhaps not the worst affected by the drought, but they are clearly affected by the drought from
የበለጠ የምንሰራባቸው አካባቢዎች ምስራቅና ምዕራብ ሐረርጌ በድርቅ በጣም ከተጠቁት አካባቢዎች መካከል ባይሆኑም በግልጽ ግን ተጠቅተዋል። እስከ እንደ አውሮፓውያን ዘመን አቆጣጠር 2015 አንስቶ እስካሁን ድርቅ የለባቸውም በሚባለው ዓመታትም ብዙም ዝናብ የማያገኝ አካባቢ ነው። ድርቅ በሚከሰትባቸው ዓመታት ደግሞ ይህ ይባባሳል እና ግባቶች ለመሬት ለውሃ አቅርቦት የሚካሄዱ ፉክክሮች አሉ። ይህ የግጭቱ ሁኔታ ካባባሱት ምክንያቶች አንዱ ሊሆን ይችላል። ሁልጊዜም በዚህ እርግጠኛ መሆን ግን አይቻልም። ነገር ግን ያ አንዱ ምክንያት ይመስለኛል።
የተፈጠረውን ግጭት ለመፍታትና ተጨማሪ ጉዳቶችን ለማስቀረት የሚመለከታቸው አካላት ሁሉ የበኩላቸውን እንደሚያደርጉም የዓለም አቀፉ ቀይ መስቀል ኮሚቴ የኢትዮጵያ ተጠሪ ተስፋቸውን ገልጸዋል።
Conflict resolution is not something that's our business as the Red Cross, as a neutral humanitarian organization.
እንደ ገለልተኛ የሰብአዊ መብት ድርጅት ግጭት አፈታት የዓለም አቀፉ ቀይ መስቀል ኮሚቴ ጉዳይ አይደለም። ነገር ግን የሚያሳስቡን ነገሮች አሉ እና አዲስ መፈናቀል እንዳይኖር ለመከላከል በሳምንቱ መጨረሻ ያየናቸው ነገሮችንም ለመከላከል መደረግ ያለበት እንደሚደረግ ተስፋ እናደርጋለን። ይህ ግን የኛ ስራ አይደለም። ነገር ግን ሌሎች የሚመለከታቸው አካላት ሁሉ ማህበረሰቡ፣ የአገር ሽማግሌው፣ የሃይማኖት መሪዎች፣ የቀበሌና የወረዳ አስተዳዳሪዎች እንደዚሁም ፖሊስና የጸጥታ ኃይሎችን የመሳሰሉት አካላት በጋራ ሆነው በፍጥነት መንቀሳቀስ አለባቸው።
የኢትዮጵያ ቀይ መስቀል ማህበርና የዓለም አቀፉ ቀይ መስቀል ኮሚቴ ኃላፊዎች በዚሁ ጋዜጣዊ መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በመቀሌ ከተማ የጤፍ ዱቄት ከኖራ ጋር ደባልቆ ለማረሚያ ቤት በማቅረብ የተጠረጠረ ነጋዴ በቁጥጥር ስር መዋሉ ታውቋል። ዱቄቱን በመፍጨት የተባበሩ ሁለት ወፍጮ ቤቶችም መዘጋታቸው ታውቋል። ዓለም ፍስሐ ከመቀሌ ዘገባውን ልኮልናል።
ታህሳስ 8 ቀን 2010 ዓ.ም ያልተለመደ ቆሻሻ መንገድ ላይ ሲያልፉ የተመለከቱ ሰዎች በዘጠኝ ጥቆማ ከመቀሌ ማረሚያ ቤት የተደፋ መሆኑን አረጋግጫሉ። የመቀሌ ከተማ ማረሚያ ቤት ለታራሚዎች እንጀራ የሚያቀርቡ ነጋዴዎች ጨረታ አወዳድረዋል። በውድድሩ አቶ ሜሮን የተባለ ነጋዴ ከጓደኛው ጋር አሸናፊ መሆኑ ታውቋል። ነጋዴዎች ታህሳስ 6 ቀን 2010 ዓ.ም እንደተለመደው በርከት ያለ ሊጥ በማቅረብ ለእንጀራ እንዲዘጋጅ አድርገዋል። ይህ በ17 ትላልቅ ጎማዎች የተዘጋጀ ሊጥ ከኖራ የተደባለቀ መሆኑን ተጠረጠረ። የማረሚያ ቤቱ የሕክምና ባለሙያና የሚመለከታቸው አካላት በተገኙበት እንዲደፋ ተወሰነ። ይህ በ17 ትላልቅ ጎማዎች የተሞላ ሊጥ በመቀሌ የጽዳት አገልግሎት መኪናዎች ተጭኖ በሁለት ቦታዎች ተደፋ። አቶ ሜሮን በየጊዜው ይህንን ያህል ሊጥ የሚያቀሩት በወፍጮ ቤት እየፈጩት ሲሆን ለዚህ ተግባር የዋሉ በእንደ ማርያም ድሃና አድሃ የሚገኙ ሁለት ወፍጮ ቤቶች እንዲዘጉ ተደርገዋል። ይህ ጤፍና ኖራ ደባልቀው ያቀረቡ ነጋዴ አቶ ሜሮንና የወፍጮ ቤት ሰራተኞች በቁጥጥር ስር ውለዋል። የአቶ ሜሮን ጓደኛ ግን እስካሁን በቁጥጥር ስር አልዋለም፣ ማንነቱም አልተገለጠም። ይህ እንዳለ ሆኖ ኖራ ተደባልቆበታል የተባለ ሊጥ ለተሻለ ምርመራና ተጨማሪ ማብራሪያ በአይደር ሪፈራል ሆስፒታል ባለሙያ ታጅቦ ወደ ፌዴራል መላኩ ተገልጠዋል።
አድማጮች፣ የፕሮግራም ማሳሰቢያ ያለን በነገው ዕለት በወቅቱ የኢትዮጵያ ሁኔታ ላይ እንግዶች ጋብዘን እናወያያለን። እነሱም አቶ ሙላቱ ገመቹ፣ አቶ ልደቱ አያሌውና ዶክተር መሐሪ ረዳ ይሆናሉ።
አሁን አድማጮች፣ ከመሰናበታችን በፊት ማጠቃለያ ዜናውን ላሰማ። በምስራቅ ሐረርጌ ዞን ጉሚ ቦርደዴ የተባለ ወረዳ ኦቦንሳ ቀበሌ ገበሬ ማህበር ውስጥ ከሶማሌ ክልል የመጣ ልዩ ኃይል ዛሬ ጠዋት ጥቃት አድርሶ የስድስት ሰዎች ሕይወት ማጥፋቱን ነዋሪዎችና የወረዳ ባለስልጣናት ገለጹ። የደቡብ ሱዳን መንግስትና የሽምቅ ተዋጊዎቹ ቡድን አዲስ የተኩስ አቁም ውል ተፈራርመዋል። ስምምነቱ የተደረሰው ኢትዮጵያ ውስጥ ሲሆን በ2015 እንደ አውሮፓውያን አቆጣጠር በከፍተኛ ደረጃ በተደረገ ስብሰባ የተደረሰውን የሰላም ስምምነት ለማንቀሳቀስ መሆኑ ታውቋል። የአፍሪካ ህብረት የሶማሊያ ተልእኮ አሚሶም የአልሸባብ ታጣቂዎችን ድል ለመምታትና የሀገሪቱን ጸጥታ ጉዳይ ለሶማሊያ ብሔራዊ የጦር ሰራዊት ለማስረከብ በአስቸኳይ የሚያስተማምን የገንዘብ ድጋፍ ያስፈልገናል ሲል ተናገረ። የአሚሶም አዛዥ ፍራንሲስኮ ማዲራ ናቸው ይህን የጠየቁት። በቅርቡ ከስልጣናቸው የተሰናበቱት የዚምባብዌ ፕሬዚደንት ሮበርት ሙጋቤ ከየሁዳዱ ካባረሯቸው ነጮቹ ገበሬዎች መካከል የመጀመሪያው ትናንት ሐሙስ መመለሳቸው ተነገረ። ሮበርት ስማርት ይባላሉ። ኮንጎ ዲሞክራሲያዊት ሪፑብሊክ ኢቱሪ ክፍለ ሀገር ውስጥ በተለያዩ ማህበረሰቦች መካከል ብጥብጥ አገርሽቷልና ሸሽቶ በሺ የተቆጠረ ሕዝብ መሰደዱን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተናገረ። ዩናይትድ ስቴትስ ኢየሩሳሌምን በእስራኤል ዋና ከተማነት በመቀበል እውቅና ሰጥታ ኤምባሲዋን ወደዚያው ለማዛወር የደረሰችበትን አቋም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በከፍተኛ የድምፅ ብልጫ የተቃውሞ ውሳኔ አሳልፎበታል። አፍጋኒስታን ደቡባዊዋ ካንዳሃር ክፍለ ሀገር ውስጥ ዛሬ አርብ ማለዳ አንድ አጥፍቶ ጠፊ ቦምብ አፈንድቶ ቢያንስ 6 ፖሊሶች ገደለ፣ ሌሎች 10 ሰዎች ማቁሰሉን የሀገሪቱ ባለስልጣናት አስታወቁ። ታሊባን እኔ ነኝ ይህን ያረኩ ሲል ለጥቃቱ ኃላፊነት ወስዷል። በኢራን የሚደገፉት የየመን ሁቲ አማጽያን በዚህ ሳምንት በሳውዲ አረቢያ ንጉሳዊ ቤተ መንግስት ላይ በተወንጫፊ ሚሳኤል ያደረሱትን ጥቃት ዋይት ሃውስ አጥብቆ አውግዞታል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
ቆንጂት ታየነን በዚሁ እንሰናበታችኋለን።
ነገ አርብ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
ነገ አርብ ሳይሆን ነገ ቅዳሜ ከልዩ ልዩ
ፕሮግራም። ነገ ቅዳሜ። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።